በኢትዮጵያ እየተካሄደ ያለው ለውጥን ተከትለው የቆዩ የጥበብ ስራዎችን ለመድረክ መንገድ መከፈቱ እየታየ ነው ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ። ፈጠራዎች እንደሚበረታቱ የበለጡ ስራዎችም እንደሚሰሩ ባለሙያዎች ተስፋቸውን ገልጠዋል። አንጋፋው አርቲስት ተክሌ ደስታ ከገዛ ሀገሩ እንዲባረር ምክንያት የሆነው መንታ መንገድ የተሰኘ የመድረክ ስራ ሰሞኑን በብሔራዊ ቲያትር ለእይታ እንደሚበቃ እየተጠበቀ ነው ሲል እስክንድር ተከታዩን አቀናብሯል።
ለዙፋን ለዘውዴ ለምስናይ ለፈጣኔ የማልቀና መስላሉ ግርማይ ፍቅራን ሰው የሰው ልጅ ቅርጽ ሁሉም ቻይ የሰው የዓለም ፈጣሪ በመንግስቱ መቅናቱን ነው አብክሩ ያስተማር ለዓለም ምን ያስተማር እንዳልከው ባልከው ባልከው ደማ ለመከታታል ጀግን በህዝብ እጥላው።
አንጋፋ ታዋቂና ወጣት አርቲስቶች በተክሌ ደስታ እየተዘጋጀ ያለውን መንታ መንገድ የተሰኘ የመድረክ ስራ በብሔራዊ ቲያትር እየተለማመዱ ነው።
እንኳን ያንቺ የራስ ማንነት የለው እንደዚህ የሙት የሚሰየም እንደከመሉት የሚሸለም የዋሪ የሚጎብኩት የዘመን ታሪ ሆኖ አረ የፈለገው
ሙሉ ብራ
አይዋልታው ሚነዛ ሚለ ምን ይጎዳል።
ከታዋቂው ግብፃዊ ጸሐፊ ቶፊክ አልሐኪም ድርሰቶች አንዱ የሆነው ሱልጣን ስዳይለማ ነው ባለማየው ገብረ ህይወት አማካኝነት ለኢትዮጵያ ተመልካች እንዲስማማ ተደርጎ የተተረጎመው። ቲያትሩ በስልጣን ላይ ለመቆየት የትኛውን አማራጭ መጠቀም እንዳለበት መወሰን በተቸገረና አጣብቂኝ ውስጥ በገባ አንድ የሀገር መሪ ላይ ያተኩራል። ህግን መከተል ወይስ የኃይል አማራጭ መጠቀም የሚሉት ለውሳኔ ያስቸገሩ ምርጫዎች ሆነው ልብ እንዳንጠለጠሉ የተመልካችን ቀልብ ይዘው ታሪኩን ያስቀጥላሉ። አንጋፋውና ታዋቂው ተዋናይ ደራሲና አዘጋጅ ተክሌ ደስታ ይህንን ቲያትር ለመድረክ ለማብቃት የሄደበት መንገድ ግን አልጋ ባልጋ አልነበረም። ቲያትሩን ለማዘጋጀት ከሚኖርባት አሜሪካ መጀመሪያ ወደ አዲስ አበባ የመጣው ከሁለት ዓመት በፊት እንደነበርም ይናገራል። ያኔው ኢትዮጵያ ግን መልክቱ ዓለም አቀፋዊ ጭብጡም የህግ የበላይነት መከበር ለሆነው ለዚህ ቲያትር ዝግጁ አልነበረችም።
ይህ ህግ የምትለው እንደው ምን ነው ያለው የጉራጌ ትንሽ ፋንት ፍቃሴ ግን ችግሩን ከመሰረቱ እንደምትፈታው ላረጋግጥ ይወዳል።
ግማይ ወይ ካዋጣው
ዘምሩ ለአስተዳደራችን መጫናት ሲባል የሚፈጅ ትንሽ ደም ምን ችግር አለ?
ትንሽ ደም።
እናም ቲያትሩ ገና በልምምድ ላይ እንዳለ በአስቸኳይ ከሀገር እንዲወጣ መደረጉን ያስታውሳል።
ተጠብረው 24 ሰዓት ሊሰጥ የሚገባው መብት በተወለድኩባት ሀገሬ ላይ 24 ሰዓት እንኳን የመኖር መብት አለኝ? በአራት ሰዓት በተያዝኩ በአራት ሰዓት ውስጥ ነው አውሮፕላን ላይ የተጫንኩት።
በተያዝኩ ማለት ያዦቹ እነማን ናቸው?
እንግዲህ ኢሚግሬሽን ተጠራሁ። በቃ ከኢሚግሬሽን ነው የተወሰድኩት። ኢሚግሬሽን ያሉ ሰዎች ናቸው ወይስ ደህንነቶች ናቸው? እኔ በትክክል ለመናገር አልችልም። እንግዲህ ይመስለኛል ደህንነቶች ይመስለኛል። መቼም አንድን ሰው እንካድርጎ በአራት ሰዓት ባልሞላ ጊዜ ውስጥ አውሮፕላን የሚያገኝ ማን ነው? አንድ ባለስልጣን መሆን አለበት።
እንግዲህ የለበሱ ሰዎች ናቸው ይዘው ሄዱት። ከየት ነው ያዙት? ይዙ
ከዚህ ከኢሚግሬሽን።
መጀመሪያ ኢሚግሬሽን ጠሩ፣ ከዛ ሲቪል የለበሱ ሰዎች መጡና ወደ አውሮፕላን ማረፊያ ወሰዱ።
ባሉኝ ይዛ ገባው። ወደ 9 ሰዓት ላይ ነው። ዝርዝር ብዙ ዝርዝር ነገር አለው። 9 ሰዓት በኢትዮጵያ አቆጣጠር 9 ተኩል መሰለኝ የደረስኩት። ከዛ ይዘውን ገቡ። ልጄ ውጪ እንዲቆይ አደረጉ። ከዛ እኔን ከዚህ እንዳልወጣ ከቢሮ እንዳልወጣ አደረጉኝ። ከልጄን እንግዲህ አስገድደውታል ይመስለኛል። ትኬት አምጣ አለበለዚያ ወይ በኬንያ ወይ በሱዳን ወይ በምንድን ነው ባለው መስመር እናስወጣዋለን። ግን ከዚህ ውጪ እንዳይጉላላ ግን ትኬቶች ቆርጥለት። እንዴት አድርጌ ነው በዚህ ቻችን ጊዜ ግድ የለም ሂድ እዚህ ቦታ ላይ ይሉታል። ይሄዳል።
ራሳቸው አመቻችተው
እዚህ ያደርጋሉ። 60 ሺህ ብር ክፈል ይሉታል። ላንድ ስትሪት ነው። 60 ሺህ ብር ይሄ ልጅ ይከፍላል። በኋላ እዛ ከሄድኩ በኋላ ነው 60 ሺህ ብር ከፈሉን የማውቀው። እና በጸረ ህዝብ ስራ ላይ ተገኝተሃል ነው እና መውጣት አለብህ እዚህ አረጃ አሪፍታቸው እንዴ እስር ቤት ይወረውሩ ይመስል መንገድ ላይ ስንቱ በመንገድ እየተደፋ ነው። አሁን በማያው ከሚዲያ ላይ በማይናል አየሁም ከሚዲያ በመረከተው በሚወራው እኮ ወድለኛ ሰው ነው ማንኳ እዚ አረ እኔ እሱስ ተሳስበው በጣም አንዳንድ ይዘገነናል ያቅፎ በጆሮዬ ነው አውሮፕላን ማለት ያደርስ በጆሮዬ ተጋብሎ የትውልድ መታወቂያን ቀምቶ ከዚህ በኋላ አገር አለኝ ብለ እንዳታጣ ነው
የደህንነት ሰዎች ናቸው።
አዎ ምታደርጉ ትንክት መመካት በእግዚአብሔር ሰው ራሱ ሟች መሆኑን ሰው ጠፊ ወዳቂ መሆኑን አለመገንዘቡ በጣም ያሳዝናል። አይ አገር አለኝ ብለ እጅሽ ትልሽ ምትል ብሎ ሲለኝ እሱ ነዋሪ እኔ ደግሞ አገር አለ ብዬ ስመጣ የምሞት አይነት አድርጎ የሚገለኝ አይነት አድርጎ በእብሪት ነው ያ እብሪት ነው ሁሉም ነገር እቺ እስከ ዘላለም ጆሮ ላይ ትቆማለች እስከ ሞት ድረስ አስባታለሁ እቺ ሌላውማ አልተስማማቸውም በቃ ላስተዳደራቸው እንቅፋት ሊመውጣት ምንም ማለት አይደለም ስንቱ ተባሩ የለም ስንቱ ተባሩ የለም ስንቱ ነገር ተፈትሞበታል እኔ እኮ በአውሮፕላን ማጥፋው በአውሮፕላን ሄድኩ ገንዘብም ቢሆን ምንም አይደለም።
ከዚሁ በመንታ መንገድ ቲያትር ላይ የግዳጅ ተጫዋኒ ገጸ ባህሪን ወክሎ የሚጫወተው ታዋቂው አርቲስት ሚካኤል ታምረን በወቅቱ ሆነውን ያስታውሳል።
ባለፈው ጀምረናው ነበር
እንዴ ማለት ነው
ባለፈው አንድ ሁለት አመት ይሆናል ሁለት አመት አካባቢ ይሆናል እና ጀምረናው ነበር ከዛ ዝግጅቱን የተወሰነ ደረጃ ከሄድን በኋላ እንደውም ስቴጅ ላይ ሁሉ ወጥተን መለማመድ ከጀመርን በኋላ ስቴጅ ላይ መውጣት ማለት የመጀመሪያው የቃል ጥናት ጨርሰን ወደ ስቴጅ ሲወጣ ወደ ሁለተኛው ፌዝ ወጣን ማለት ነውና
ወደ መድረክ ላይ መውጣት ጀመርን። ሁለተኛው ምዕራፍ ላይ ነበር
ሁለተኛው ምዕራፍ ላይ ለማጠናቀቅ ትንሽ ሲቀረን ያኔ አስቸኳይ ጊዜ አዋጅ ታወጀ እና ከዛ ኮማንድ ፖስቱ የቲያትሩ እንግዲህ እንዴት እንዳዩት አላውቅም ቲያትሩ የህግ የበላይነት መከበር አለበት የሚል ነው። ህግ የሚከበረው ወይ ደግሞ ሀገር ሰላም የምትሆነው በሰይፍ ወይ በጦርነት ወይ በኃይል መንገድ ሳይሆን በህግ ነው የሚል አይነት የህግ የበላይነትን የሚሰብክ አይነት ቲያትር ነው እና እንግዲህ ያልተመቻቸው መልእክት ይኖር እንደሆነ አላውቅም እና ማን እንዳስቆመውም አላውቅም። ግን በቃ ይቁም ተባለ። ተክሌም አዘጋጃችንም ከአሜሪካ መጥቶ ነበረ። እሱንም አፋፍሰው ላኩት እና እንደውም በነጋታው የጧቱን ፕሮግራም ለጠይቀው ስደውል ማታ ስደውልለት እሱ ኤርፖርት ነው ያለው በቃ ምን ተራለ ስለው በቃ ይዞይ ለሄዱ ነው አለ። እየወጣው የገበላይነት ይወል ይሄ ነው ምናምን ብዬ አውሮታም የተለያየ ነውና ከዚህ በኋላ እንግዲህ ከሁለት አመት በኋላ አሁን ባለው ለውጥ ወዴታ እንግዲህ እንደገና ተገናኝተን እየሰራን ያለ ነው።
ፖለቲከኞች ጋዜጠኞችና ሌሎችም ለስር ተዳርገው በቆዩባት ሀገር የፈጠራ ስራዎችን የተለየ ጊዜ አላሳለፉም። በህገ መንግስቱ ተረጋገጠ የተባለው ሐሳብን በነጻነት የመግለጽ መብት በባለስልጣናት ይታፈናል። ፈጽሞ አይደገምም የተባለው ቅድመ ምርመራ በጓሮ በር ብቅ ይላል፣ ህጋዊ አሰራር ሆኖ ይተገበራል። ይህ በእነዚህ ሂደቶች ውስጥ ያለፉ የበርካታ ባለሙያዎች ግምገማ ነው። ከዚህ ቀደም ማንገደላት በተሰኘው ተከታታይ የቴሌቪዥን ድራማ ድርሰት የመንግስቱን ቢሮክራሲ ቁልጭ አድርጎ ያሳየው ተክሌ ደስታ ለሌላ ስራ ሲነሳ ያጋጠመውም ይኸው ነው። ዛሬ ግን ጊዜው መቀየሩን የጥበብ ስራዎችን በአገሪቱ ካለው ለውጥ እንደሚያተርፉ ተክሌ ደስታ ይናገራል።
አሁን ይሄ ለውጥ ማንኛውም ሰው ነጋዴውም ሆነ ገበሬውም ሆነ በእኛ ሙያም ያለ ይሁን ደራሲዎችም ይሁኑ ሙዚቀኞችም ይሁኑ ይሄንን ለውጥ መንከባከብ አለብን አለባቸው። ምክንያቱም ቀላል ነገር አይደለም። እርግጥ ብዙ ችግር አለ፣ አሁንም ብዙ ችግር አለ እና በዚህ ላይ ያሉ ሙያተኞች ራሳቸው ይሄንን ለውጥ መንከባከብ አለባቸው።
በዚሁ በመንታ መንገድ ቲያትር ላይ ከሚተውኑት አንዱ ሚካኤል ታምሬ ምን ልታዘዝ በተሰኘውና ፖለቲካዊ ይዘት ባለው ሳምንታዊ የቴሌቪዥን ድራማ ላይ ይሳተፋል። በአገሪቱ እየተካሄደ ያለው ለውጥ የሚያስገኘው ድል ከጥበብ ስራዎች በተለይም ፖለቲካዊ ይዘት ካላቸው የኮሜዲ ስራዎች አንጻር የነበረውን ክፍተት እንደሚሞላ ተስፋ አድርጓል።
ክፍተት ተጥሯል። ምክንያቱም
ኮሜዲውን የተሟላ አላደረገውም። የሚቀርቡ የነበሩ ኮሜዲ ስራዎችን
የተሟላ አላደረገውም። አንደኛ፣ ሁለተኛ ኮሜዲ ስራዎችን የሚያቀርቡ ሰዎችን የመፍጠር አቅማቸውን ይገድባል። ራሳቸውን ሴንሰር እያደረጉ ነው የሚሰሩት። ይሄንን ካልኩም ተመቀየማል እየተባለ እንደዛ በዛ አይነት ኮሜዲ አይሰራም። ሁለተኛ ታጥቷል ብዬ የማስበው ደግሞ ምንድነው? መሪዎቻችንም የፖለቲካ መሪዎቻችንም ሰው መሆናቸውን እንዲረሱ ያደርጋቸዋል። ስህተቶቻቸው ስትጎነጥላቸው እያልክ ያለው ምንድነው? ሰዎች ናቸው፣ ሊሳሳቱ ይችላሉ። ይሄኛውን መንገድ አንስማማም ነው። ይሄንን ማለት ይሄኛው ያጣ ይሄንን ያጣል የሚመስሉም ጉዳቱ የሚመጣው በሁለት በኩል ነው። በኮሜዲ ስራው በተቀበለው በኩል ጉዳት ያመጣል ብዬ ነው የማስበው።
በህግ የበላይነት ላይ የሚያተኩረው መንታ መንገድ የተሰኘው ቲያትር ከ18 ዓመታት በፊትም በሌላ ሰው ተተርጉሞ ለብሔራዊ ቲያትር ቀርቦ እንደነበር ተክሌ ደስታ ያስታውሳል። ያንንም ግን ለመድረክ እንዲቀርብ አለመፈቀዱን ይናገራል። የዛሬ 2 ዓመትም እሱን ለችግር ዳረገ። ሰሞኑን ግን ለመምር ተጠናቆ ለህዝብ እንደሚቀርብ እየተጠበቀ ነው። ኢትዮጵያ ከ18 ዓመታት በኋላ ይህንን ቲያትር ለማሳየት ዝግጁ ሆናለች። የዚህ ቲያትርና የተክሌ ጉዞ የሀገሪቱ የፖለቲካ ሂደት አመላካች፣ ሐሳብን በነጻነት የመግለጽ መብት ያለፈበት ውጣ ውረድም ነጸብራቅ ጭምር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።